Yeah, we come. ሲሸጥና የሚሉት ቃላት ይደጋገማሉ። ይህን ሁሉ ደግሞ ሲያውጁ ድሉን ያገኙት ድል በነሳው በኢየሱስ ክርስቶስ በሆን በኩል እንደሆነ ይገልጻሉ። እየደጋገሙ በኢየሱስ ክርስቶስ በኩል በእርሱ በወደደን በክርስቶስ በመስቀሉ የሚሉ ቃላት ይደጋገማሉ። ዞሮ ዞሮ የድሉ ምክንያት በቀራንዮ መስቀል ላይ የሞተው ኢየሱስ መሆኑ ግልጽ ነው። እዚህ ላይ አንድ ልናስታውሰው የሚገባ ነገር አለ፣ ጥያቄም አለ። በክርስቶስ ላይ የደረሰውን ሁሉ ስንመለከት እንዴት አድርገን እርሱ አሸነፈ ማለት እንችላለን? ተሸነፈ ማለቱ አይቀርም ወይ? የገዛ ወገኖቹ የከዱት የካዱትና የሸጡት ተከታዮቹ ትለውት የሸሹ በሮማውያን አሰቃቂ በሆነ ሁኔታ በስቅላት የተወገደ ደቀ መዛሙርቱ ሳይቀሩ እንኳ ጥለውት ይሄዱት በመስቀል ላይ ተላልቶ የተሰቀለ ነፃነቱ የተወሰደበት በሚስማር የተቸነከረ እንዴት አሸነፈ እሱ እንላለን? በሰው አነጋገር፣ በሰው ሀሳብ፣ በሰው ግምት አላሸነፈም ብለው የተቀመጡ ብዙ ሰዎች አሉ። ይልቅስ ያሸነፉት እነዚያ ትዕቢተኞች፣ እነዚያ ዘረኞች፣ ቀናተኞች፣ በጥላቻና በጭካኔ የተሞሉ ሰዎች አልነበሩምን? ክርስትና ግን የሚነግረን ሁሉም ነገር እንደሚታየው እንዳልሆነ ነው። የእግዚአብሔር አሰራርና የሰው አሰራር ፈጽሞ ሆድና ጀርባ ነው፣ የተለያየ ነው። ስለዚህ መንፈሳዊ ነገርን ስንመለከት እንደ ሰው ግምት እንዳንበይን እንድንጠነቀቅ ያስፈልጋል። ክፋት ያሸነፈ ሲመስል ተሸንፎ እናያለን። የሮም ኃይል ቢያጠቃውም የሮም ኃይል ሲወድም ወድሞም እናያለን። የእባቡ ራስ እንደተነገረው ትንቢት እንደተሸፈለቀ እናውቃለን። ተከሳሹ እሱ ራሱ አሸናፊ ሆነ። ክርስቶስ ዓለምን እየገዛ ያለው ዛሬ ከመስቀሉ ዙፋን ላይ ነው፣ ወይንም በመስቀሉ በተገኘው ድል ከትንሣኤ በኋላ በተቀዳጀው ዙፋን ላይ ነው ክርስቶስ ዛሬ ዓለምን እያሸነፈ ያለው። እንግዲህ የመስቀሉ ድምፅ በእነዚህ በጥቂት ሳምንታት እንደተመለከት ነው የሚከተለውን ይነግረናል። በወደኛው ሳምንት እንዳየነው መስቀሉ ለኃጢአተኛ መዳንን እንዳመጣ ያንን ተመልክተናል። እናንተና እኔ መዳንን ያገኘነው በዚያ በመስቀል ምክንያት፣ የተዋጀነው በዚያ በመስቀል ምክንያት እንደሆነ አይተናል። ባለፈው ሳምንት ደግሞ መስቀሉ የእግዚአብሔርን ማንነት እንደገለጸልን የእግዚአብሔርን ፍቅር አሁን ቅድም ሄዳችን እንደዘመረችው የእግዚአብሔር ፍቅር ምን እንደሆነ ያንን አይተናል። ዛሬ ደግሞ ቅድም እንዳልኩት ክፋት ከነሰራዊቱ እንዴት ድል እንደተደረገ ይህኛውን ክፍል በሁለት ቦታ ከፍለን ዛሬ ክርስቶስ የክርስቶስን ድርሻ እናያለን። በሚቀጥለው ሳምንት ደግሞ የእናንተና የኔን ድርሻ እናያለን። ጌታ ኢየሱስ የከፈለው ዋጋ፣ ያስገኘልን ጽድቅ፣ ክርስቶስ የክፋትን ሰራዊት ከተዋጋ በኋላ ድል አስገኝቶ ኃጢአትን ዲያብሎስን አሸንፏል። ይህንን ነው አዲስ ኪዳን እየደጋገመ የሚመሰክረው። የአዲስ ኪዳን ጩኸት፣ የአዲስ ኪዳን አዋጅ፣ የአዲስ ኪዳን መልእክት ይሄ ነው። ክርስቶስ አሸንፏል። አንተም በሱ ውስጥ አሸናፊ ነህ። አንቺም በሱ ውስጥ አሸናፊ ነሽ። ይሄ ነው የመጽሐፍ ቅዱሳችን መልእክት። አሁን አስቀድመን ክርስቶስ በመስቀል ላይ ያገኘውን ታሪካዊ ድል እንመለከታለን። የክርስቶስ ድል በመስቀሉ ላይ ክርስቶስ ዲያብሎስን አሸነፈ ብለናል። ዛሬ ሰዎች መናፍስትን ይፈራሉ፣ ጋኔን የለም የሚሉ አሉ፣ አለ ብለው የሚያመልኩትም አሉ። በጠቅላላው ሰዎች በፍርሃት እንደተሞሉ እናያለን። ሰይጣን ሁለቱም ያስደስተዋል። የለም ብንልም ይደሰታል፣ ብንፈራውም ደግሞ ይደሰታል። ሰይጣንም የምናውቅበት ብዙ መንገድ አለ መኖሩን። በፍልስፍናው ስንመለከት፣ በቴዎሎጂ ስንመለከት፣ ሌላ ቀርቶ አካባቢያችንን ድርጊቱን ሁሉ የሰዎችን አሰራር ክፋትን ጨለማ ስንመለከት፣ እስር ቤቶችን ስንመለከት የሰይጣን መኖር ትዝ ይለናል። የገዛ ልምምዳችንን ህይወታችንን ስናይ ለምንድን ነው እንደዚህ የምናደርገው? የምንፈልገውን የማንሰራ፣ የማንፈልገውን ግን የምንሰራ፣ በውስጣችን የሚገፋፋን ኃይል ምን አለ በሚለው ሰይጣን መኖሩን እናውቃለን። በዚያም ደግሞ በሰይጣን ስራ ተሰማርተው ጥንቆላ የሚያከናውኑ ሰዎች ከእኛ ይበልጥ ያውቁታል የዲያብሎስን መኖር። የእግዚአብሔር ቃል የሚነገር እና ጌታ ኢየሱስ ደግሞ ያለው ያም ትልቅ ማስረጃችን ነው። መጽሐፍ ቅዱሳችንን ስንመረምር፣ ብሉይ ኪዳንን አዲስ ኪዳንን ስንመረምር ሰይጣን መኖሩን፣ ሰይጣን የሚሰራው ስራ ሁሉ፣ ጌታ ኢየሱስ ደግሞ በዚህ ምድር ላይ በተመላለሰበት ጊዜ ያደረገውን ስንመለከት በእርግጥም የዲያብሎስን መኖር እንረዳለን። እንግዲህ የሰይጣን ድል መሆን ስድስት ደረጃ አለው። አንደኛው ሰይጣን ድል መደረጉ በትንቢት አስቀድሞ ተነግሯል። የመጀመሪያው ትንቢት በኤድን ገነት የተነገረው በዘፍጥረት ምዕራፍ 3:15 ላይ የተነገረው የመጀመሪያው የሰይጣን መውደም ትንቢት ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ ይናገራል። ይህ በትንቢት የተነገረው መሸነፍ ማስረጃችን ነው። ያም ትንቢት ከዘመናት በኋላ መፈጸሙን እናውቃለን። ሁለተኛው ደረጃ ሰይጣን ድል የተደረገው በኢየሱስ የአገልግሎት ዘመን ነው። በተለይ በግላጭ የምናየው የምናነበው ኢየሱስ ድል አድራጊ መሆኑን ያወቀው ሰይጣን አስቀድሞ ደጋግሞ ኢየሱስን ለማጥፋት ሞክሮ ነበር። ለምሳሌ አንዱ ነጥብ የቤተልሔም ሕፃናት በተገደሉበት ጊዜ ያ ግድያ ኢየሱስን ለማጥፋት የተቃጣ ነበር። ያም የዲያብሎስ ስራ እንደሆነ እናውቃለን። በምድረ በዳ ውስጥ ደግሞ ይህን ብታደርግ ይህን እሰጥሃለሁ፣ ለእኔ ብትሰግድልኝ አከብርሃለሁ እያለ መስቀሉ እንዲቀርበት በተዘዋዋሪ መንገድ ሰይጣን በምድረ በዳ ሲፈትነው እናያለን። ያም ኢየሱስን ከመስቀሉ ለማስቀረት የተደረገ ሙከራ ነው። ተነሳስቶ ነበር። አስገድደውም ንጉሥ ሊያደርጉት የሰማያውን መንፈሳዊውን ትቶ በመስቀል ላይ መሞቱን ትቶ መሪ ሆኖ እንዲኖር ከሮማ ግዛት ነፃ እንዲያወጣቸው ሙከራ ሁሉ አድርገው ነበር። ፊት ለፊት የሚታዩት ሰዎች ቢሆኑም ከእነሱ በስተጀርባ ግን ክርስቶስ መስቀል ላይ እንዳይወጣ ነገር ግን የምድራዊውን ጥቅምና ክብር፣ ሹመት፣ ዝና ፈልጎ ወደ ምድራዊው እንዲሄድ ሰይጣን ያደረገው ሙከራ ነበር። ከዛም አንድ ጊዜ ጴጥሮስ ደግሞ ኢየሱስ ለመሰቀሉ በተናገረ ጊዜ ጴጥሮስ ይሄ ሳይደርስብህ ይህስ ሞት ለአንተ አይገባም ብሎ መስቀሉን በተዘዋዋሪ መንገድ ሲቃወም እናያለን። ጌታ እንኳን ወዲያው ዞር ብሎ አንተ ሰይጣን ይለዋል። አንተ ሰይጣን ከአጠገቤ ዞር በል ብሎ ይቆጣዋል። በዛች ወቅት በጴጥሮስ ውስጥ የተገለጠው መስቀሉን የተቃወመው ሰይጣን መሆኑን ጌታ አይቷልና። ከዛም በኋላ ደግሞ ሰይጣን የገባበት ይሁዳ አሳልፎ ሲሸጠው እናያለን። ሰይጣን የገባበት ይኸውም ክርስቶስን ደግሞ ያጠፋ መስሎት ነው ይህን ያደረገው። እንግዲህ በደረሰበት ሁሉ ኢየሱስ ሰይጣንን ነቅቶበት ስለነበር እንዳመጣቱ አሸንፎታል፣ መልስ ሰጥቶታል። አጋንንትን ሲያስወጣ በአጋንንት ላይ ስልጣኑን ማወጁ ነበር። በሽታ ሲፈውስ አጋንንት ያደረጉትን መቃወሙ ነበር። ፍጥረት ሁሉ ለጌታ ሲሰግድ፣ ለክርስቶስ ሲሰግድ እናያለን። ክርስቶስ ጌታ መሆኑን ሲናገር ነው። ደቀ መዛሙርቱን ተራ በተራ ሁለት ሁለት አድርጎ ወንጌል እንዲሰብኩ ሰዎች እንዲፈውሱ አንድ ጊዜ ልኳቸው ነበር። በዚያን ጊዜ ነው ጌታ ኢየሱስ እነሱም ሲመለሱ ሰይጣን ሳይቀር ታዘዘልን ብለው ይመሰክሩለታል። ጌታም በዚያ ወቅት ሰይጣን እንደ መብረቅ ብሎ ይናገራል። በዚህም ደግሞ የጌታ የኢየሱስን ድል እናያለን። በማርቆስ ምዕራፍ 3 ቁጥር 27 ላይ ጌታ ስለ ሁለት ኃይለኞች ይናገራል። አንደኛው ኃይለኛ ቤት ያለው ንብረት ያለው እንደሆነ፣ ሌላ ከሱ የበለጠ ኃይለኛ ደግሞ መጥቶ ይሄኛውን ኃይለኛ አስሮ ቤቱን እንደሚበዘብዝ ይናገራል። ሰይጣንም ኃይለኛ ነው። ነገር ግን ከሱ የበለጠ ኃይለኛ ደግሞ ጌታ ኢየሱስ ስለሆነ ሰይጣንን ድል አድርጎ አሸንፎ ቤቱን እየበዘበዘ እንዳለ ይህን እንመለከታለን። ዛሬ በየቀኑ የሰይጣን ቤት እየተበዘበዘ ነው። ኃይለኛው ሰይጣን ቤቱ የተበዘበዘው ትልቁ በመስቀሉ ድል ነው። ዕብራይስጥ 2:14 ላይ እንደዚህ ይላል። ዕብራይስጥ ምዕራፍ 2 አውጥቼ አነብላችኋለሁ ከቁጥር 14 እስከ 15 እንደዚህ ይላል። ዕብራይስጥ ምዕራፍ 2 ከቁጥር 14 እስከ 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ሲታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በሞቱ በሞት ላይ ስልጣን ያለውን ዲያብሎስን እንዳሸነፈው፣ በዚህም ደግሞ የዲያብሎስን ባሮች የዲያብሎስን አገልጋዮች ነፃ እንዳወጣ እናያለን። ቅድም ደግሞ ያነበብነው ቆላሲስ ምዕራፍ 2 ላይ ተጻፈውን እሱንም ደግሜ ባነበው በጣም ደስ ይለኛል። ዲያብሎስን መሸነፍ በእኛ ላይ የተሰነዘረው ክስ ዋጋኒስ መሆኑን የሚናገር ቃል ነው። እንግዲህ ክርስቶስ ከፈጸማቸው ሁለት ድሎች እዚህ ላይ እናያለን። የኃጢአት ይቅርታ ማግኘታችንና የጨለማ ስልጣናት መመታታቸው እናያለን። ሲቃወሙን የነበሩት የጻፍናቸው ህጎችም ሊከሱን ተሰልፈው የነበሩት በመስቀል ላይ ተጠርቀው እንደቀሩ እዳችንም ሳይቀር በመስቀል ላይ እንደተከፈለ መዝገቡ ሳይቀር እንደተወገደ እግዚአብሔር ቃል ነገራል። የጨለማንም ኃይል ድል መሆን ሲናገር እዚህ ክፍል ላይ አስወገዳቸው፣ ባዷቸውን አስቀራቸው፣ በአደባባይ አሳልፎ አዞራቸው፣ በመስቀሉ ድል አስገኘ የሚሉ ኃይለኛ ቃላት ተደጋግሞ ተጽፈዋል። አራተኛ ትንሣኤው ድል ማግኘታችንን ያረጋግጣል፣ ያውጃል። ጌታ ኢየሱስ በሞት ሞትን ካሸነፈ በኋላ ያንን አብ መቀበሉን ሲያረጋግጥልን እርሱ በትንሣኤ ተነሳ። ያ ትንሣኤው የእኛን ድል ማግኘት የሚያረጋግጥ ማረጋገጫ ነው፣ ኮንፈርሜሽን ነው። ድል የተገኘው በመስቀሉ ሲሆን ትንሣኤው የድል አዋጅ ነው። ሞት አስቀድሞ በመስቀል ላይ ሞቶ ስለነበር ትንሣኤው ሞት በሞቱን አረጋገጠልን፣ ያንንም አወጀልን፣ የምስራችሁን ነገረን። ለዚህ ነው በሐዋርያት ሥራ ላይ ጌታ ኢየሱስን ደጋግሞ ሞት ሊይዘው አልቻለም ይላል። ሞት ሊይዘው አልቻለም። ምክንያቱም ክርስቶስን የሚይዝበት ጥርስ የለውም ሞት። ክርስቶስን የሚከስበት ነገር የለውም ሞት። ሞት እሱን ሊይዘው ስላልቻለ በትንሣኤው ያ ተረጋገጠልን። አምስተኛ ያም የተገኘ ድል ክርስቲያን በመንፈስ ቅዱስ በኩል መተላለፉን እናያለን። መንፈስ ቅዱስ ዛሬ ለእናንተ ለእኔ የተሰጠው ያንን የድል ህይወት እንድንኖር ነው። ያንን የድል ድርጊት እንድንገነዘብ ነው። ያንን የድል የምስራች እንድናስታውስ ነው። አንዱ መንፈስ ቅዱስ የተሰጠበት ምክንያት ቤተ ክርስቲያን ድሏን እያወጀች ወንጌልን እየሰበከች ትኖራለች። ወደ መስቀሉ እያመለከተች ትኖራለች። ሰዎችም ንስሐ እንዲገቡ አካሄዳቸውን፣ አቅጣጫቸውን እንዲቀይሩ ትመክራለች። እያንዳንዱ ሰው ደግሞ ወደ ጌታ በሚመለስበት ጊዜ ሰዎች በክርስቶስ ያምናሉ፣ የዲያብሎስን መንግስት ይክዳሉ፣ ከኃጢአት ወደ ክርስቶስ ይመለሳሉ፣ ከጨለማ ወደ ብርሃን ይዛመታሉ፣ ከሰይጣን ኃይል ወደ እግዚአብሔር ኃይል ይመለሳሉ፣ ከጣዖት ይልቅ ሕያው እግዚአብሔርን ያመልካሉ። አንድ ክርስቲያን ወደ ጌታ በተመለሰ ቁጥር ዲያብሎስ ኃይሉን እያጣ ይሄዳል፣ እየተሸነፈ ይሄዳል። ግዛቱ እየጠበበና እያነሰ እየተገረሰሰ ይሄዳል። ሰውን አንቆ የመያዝ ኃይሉ እየላላ ይሄዳል። የእናንተና የኔ መዳን በእርግጥም ወገኖቼ ለዲያብሎስ ኪሳራ ነው። ይህንም ግን በየግል ህይወታችን እውነት ነው ብለን መጠየቅ ይኖርብናል። እውነት ነው ወይ የእኔ የክርስቶስን ማግኘት ለዲያብሎስ ኪሳራ ነው ወይ? ከሆነ እግዚአብሔር ይመስገን፣ ከሆነ እግዚአብሔር ይመስገን። ግን እኔ ጌታን ተቀበልኩ ብዬ ዲያብሎስን የማገለግል ከሆነ ምንም አልከሰረም። እዚህ ላይ የግላችን ራሳችን ልንጠይቅ ይገባል። በይበልጥ ይህንን ቶፒክ በሚቀጥለው ሳምንት እንመለከተዋለን። እንግዲህ ስድስተኛ፣ ይህ እስከ ዛሬ ያገኘነው ድል ማሳረጊያው የመጨረሻው ግቡን የሚመታው ደግሞ የጨለማ ኃይላት ሁሉ የእግሩ መረገጫ ይሆናሉ። ጉልበት ሁሉ የሚንበረከክበት፣ ምላስ ሁሉ የኢየሱስን ጌትነት የሚመሰክርበት ቀን ገና ወደፊት ይመጣል። ያንንም ቀን እንጠብቃለን። አሁን ያገኘነው ድል ምናልባት የፈረንጅኛ ቃል ብጠቀም ፓርሻል ድል ነው። ዛሬ ያገኘነው ምክንያቱም በመካከላችን ሰዎች ይታመማሉ፣ በመካከላችን ሰዎች ይሞታሉ። እየሳትን ኃጢአት እንሰራለን፣ ዲያብሎስ ያሸንፈናል፣ ድልም ደግሞ እናገኛለን። በክርስቶስ መስቀል ምክንያት የጸሎት መልስ አለን። ብዙ ሰላም፣ ደስታ አለን። የኃጢአት ይቅርታ አለን። በክርስቶስ መስቀል ምክንያት ቤተ ክርስቲያን ተመስርታለች። ቤተሰብ አለን። እህቶች፣ ወንድሞች አሉ። ሆኖም ድላችን ፓርሻል ነው። በአሁኑ ጊዜ ሙሉ በሙሉ የሚሆንበት ዘመን ግን ወደፊት ይመጣል። ዲያብሎስ ወደ ባህር እሳት የሚጣልበት የነገር ሁሉ ፍጻሜ የሚሆንበት ቀን ወደፊት አለ። ሞትና ገሃነምም አብረውት ወደዚያ የሚገቡበት ቀን ይመቻል ይመጣል። መጨረሻ ድል የሚሆነው ጠላት ሞት መሆኑን ቃሉ ይናገራል። እስከዛ ድረስ ግን እናንተና እኔ መሞትም ይኖርብናል። የመጨረሻው ድል ግን ጠላት ሞት ሲሸነፍ ነው። ስልጣን ሁሉ በወደመ ጊዜ ልጅ መንግስቱን ለአባቱ ያስረክባል። ከዚያም በኋላ እርሱ ሁሉ በሁሉ ይሆናል። ስለዚያ መጪ ስላለው ስለሚናፍቀን ዘመን ድላችን ሙሉ በሙሉ ስለሚሆንበት ዘመን አንዳንድ ጥቅሶች ላነብላችሁ እፈልጋለሁ። በትንቢት መልክ የቀረቡ ጥቅሶች ናቸው። ብዙ ጊዜ በምናዝንበት ጊዜ የሚያጽናኑን፣ በምንበሳጭበት ጊዜ ተስፋ የሚሰጡን ቃላት ናቸው። አንደኛው ኢሳያስ 35 ነው። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል። እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር፣ የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናችኋል። በርቱ፣ አትፍሩ በሏቸው። በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸንበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርባትም፣ ነጣቂ አውሬም አይወጣባትም። ከዚያም አይገኙም፣ የዳሩት ግን በዚያ ይሄዳሉ። እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ ይላል። ይህንን ኢሳይያስ 35ም ጊዜ ሲኖራችሁ ቀስ ብላችሁ አንብቡት። ኢሳይያስ 25 ብላ እንደዚሁ የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋውን መሸ መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን ይባላል። ኢሳይያስ 25 እንደገና ደግሞ ወደ ራእይ ቤትና ለዚሁ ስለዚያ ቀን ስለዚያ ስለመጨረሻ ድል በመስቀሉ ስለምናገኘው ትልቅ መቀዳጀት እንመለከታለን። ኢሳይያስ ራእይ 21 ላይ አዲስ ሰማይና አዲስ ምድርም አየሁ፣ ፊተኛው ሰማይና ፊተኛዎቹ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ ቅድስቲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ደንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደሞ ስርዓት አልፏልና ብሎ ሲናገር ሰማው ይልና እንደገና ቁጥር 22 ላይ ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራለት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩለት አስፈልጓት ነበር። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸው ለደርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿን በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ እርኩሰትና ውሸት የሚያደርግ ወደ እርሷ አይገባባትም። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያመራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉን ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህም ወዲህ ሌሊት አይሆንም፣ ጌታ አምላክ በእነርሱ ላይ ያበራላቸዋልና። የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ሌላም ብዙ ቦታ እንደዚህ ወደፊት የምንቀዳጀውን ሙሉ ድል የሚናገሩ ቃላቶች ሞልተዋል። እንግዲህ ወንጌል የምንለው ለማጠቃለል ያህል ነው። አሁን ወንጌል የምንለው የኢየሱስን ሞትና ትንሣኤ ያጠቃልላል። ሞትን አሸንፎ ባይነሳ ኖሮ ምንም ነገር ባልተከናወነም ነበር። እንዲህም ሆኖ ወንጌላችን ትኩረት የሚሰጠው መስቀሉን ነው። ምክንያቱም ድል የተገኘው በመስቀሉ ሞት ነው። ትንሣኤው የሞት መሸነፍ ማረጋገጫ ነው። በትንሣኤው ምክንያት ነው እምነታችንና ተስፋችን በእግዚአብሔር የሆነው ይላል እግዚአብሔር ቃል። ሞት የተሸነፈው በመስቀሉ ሞት ሲሆን፣ ትንሣኤ ግን የዚያ አዋጅ ነጋሪ የምስራች ነው። እንዳልኩት ቅድም በሚቀጥለው ሳምንት ትምህርታችን እኛ ደግሞ እንዴት ወደ ክርስቶስ ድል እንደምንገባ እንዴት የእርሱን ድል እንደምንቀዳጅ እንመለከታለን። የክርስትና ሕይወትማ ጦርነት መሆኑ የታወቀ የምንለማመደው ነው። የሁላችንም ችግር የክርስቶስ ትንሣኤ ተካፋዮች ነን። ሰይጣን ቢሸነፍም ገና መሸነፉን አምኖ እጅ አልሰጠም፣ እየተዋጋን ነው። ስልጣኑ ቢገፈፍም ገና ተወግሮ አልተጣለም፣ አሁንም ኃይል አለው። ስለዚህ ነው በምንሰብከው ቴዎሎጂና በምንኖረው የዕለት ሕይወት መሀል ልዩነትና ውጥረት ያለው። በዚህ ምክንያት ነው ዛሬ በከፊል የምንለማመደው ቢኖርም ቅድም እንዳልኩት አንድ ቀን ደግሞ ያ ውጥረት ጠፍቶ ድል ድልን ይወልዳል። ድለኛ ነው ብንልም ውጊያ ዛሬ መኖሩን መዘንጋት የለብንም። ስለ ጨለማ ኃይላት ማስጠንቀቂያ በቃሉ ውስጥ ተደጋግሞ ለምን ውጊያ ስላለ ነው። በኤፌሶን ላይ የጦር መሳሪያዎችን እንድንለብስ ተነግሮናል። ለምን? አሁንም ውጊያ ስላለ ነው። የማስመሰል ድልም ሳይሆን በፍርሃት የመዋል ሽንፈት ሳይሆን የክርስቶስን ድል ማድረግ ማየት ያስፈልጋል። ይህንኑ በሚቀጥለው ሳምንት በዝርዝር እናያለን። እንግዲህ እናንተና እኔ ዛሬ ሊመጣ ያለው ዘመን ኃይል ቀማሾች ነን። ሊመጣ ያለው ዘመን ኃይል ቀማሾች ነን። አዎ ይሄ ነው ሊመጣ ያለው ዘመን ኃይል ያለው ሁሉ ነገር የሚያከድሙበት ዘመን ነው። የዚያ ዘመን ቀማሾች ነን በቀራኒዮ ምክንያት። እግዚአብሔር ይባርካችሁ። ስላዳመጣችሁኝ አመሰግናለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ክርስቶስ ድል ማድረጉን ማሸነፉን በቃሉ ውስጥ የተጻፈውን በዝርዝር እሱም በሕይወቱ በአገልግሎት ያደረገውን ተመልክተናል። እግዚአብሔር ይመስገን። ቀጥሎ ግን ደግሞ እኛ በዚያ ድል ውስጥ እንዴት እንደምንገባ እንመለከታለን። ጌታ ኢየሱስ አብዝቶ ይባርካችሁ። እዚህ ላይ አበቃለሁ። ምናልባት አንድ መዝሙር ያለው ሰው መዝሙር ቢያሰማል በጣም ደስ ይለኛል። አንድ መዝሙር ያለው ሰው ቢያሰማል ደስ ይለኛል። ጌታ ሆይ እናመሰግናለን ስለ ያው ቃልህ፣ ድል ስለሰጠህን እናመሰግናለን።